ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አንደኛ ጥሩ ስነ ምግባር እንድናድጋችሁ ነው። ሁለተኛ በትምህርት እንድንጠነክር ያደርገናል። በቃ ሁሉ ነገር
ለገጠመን የቴክኒክ ችግር ይቅርታን ጠይቃለን። ልናሳያችሁ የነበረው መስታወት ንጉሴ ነበር። መስታወት ውድ ኢትዮጵያን ህፃናትና ታዳጊዎች ከባህልና ማንነታቸው ለርቁ ያግዘ የሚገኘው አቡጌዳ የተባለ በሰሜን አሜሪካ የሚገኝ ተቋም መስራች ናት። ከሷ ጋር ያደረግነው ቆይታ ቆየት ብሎ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ይመራለው። ንጉሱ ታምሬ ደግሞ የምስልና የድምጽ ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ከኢትዮጵያ ውጪ የተወለዱ ህፃናት ወላጆቻቸው የመጡበትን ቋንቋ ባህልና ልማድ አውቀው እንዲያድጉ ለማገዝ ከአራት ዓመታት በፊት በዩናይትድ ስቴትስ ቨርጂኒያ ግዛት የተቋቋመው አቡጌዳ የቋንቋና ባህል ተቋም የህፃናት የአማርኛ ቋንቋ እንዲናገሩ እንዲያነቡ ብቻ ሳይሆን ከዚያም ባለፈ ስነ ጽሁፍና ግጥሞችን እንዲሁም ስነ ቃሎችን እንዲማሩ ያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም አብሮነትን፣ መከባበርን የሚያንጸባርቁ ባህልና ታሪኮችንም ያስተምራል። ስመኝሽ ቆየ ከማዕከሉ መስራች መስታወት ንጉሴ ጋር ያደረገችው ቆይታ በመቀጠል ይቀርባል።
አቡጌዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆነ ትናገራለች።
ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት እንሰራለን። እኔ በግሌ 4 ልጆች አሉኝ። 3ቱ ትልልቆች ናቸው። 13፣ 10 እና 8 ዓመታቸው ማለት ነው። እስከ 4 ዓመታቸው ትምህርት ቤት አልሄዱም። ስለዚህ ስራ ቼኮች ብዬ እነሱ ላይ ነው ጊዜ ፎከስ ያደረኩት እና ጊዜ ከሰጠን እንሰራባቸዋለን። ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል፣ ታሪክ የምንላቸው እና እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። የኔን ችግር የነበረው ምንድነው? ልጆች ወጥተው ትምህርት ቤት ሲሄዱ እነሱን ከሚመስሉ ልጆች፣ ኢትዮጵያውያን ልጆች ሲያገኙ ለምን እኔ አማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት ቤት ጓደኛ አማርኛ አወራ? እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑ ከስድሜ እስከ 7-8 በደንብ እስከሚረዱት ጊዜ ማለት ነው። ችግር ያለው ይለው።
አንቺ እንግዲህ በግልሽ ለልጆችሽ ያደረግሽው እና ያየሽው ስኬት፣ ከዛም ደግሞ ለምን ይሄንን ሌሎች ልጆችም አብረው በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማንነት፣ የሚገነባ ማንነት አይደለም በሚል ይመስለኛል የአቡጌዳ ቋንቋና ባህል ማዕከል የተከፈተው ይመስለኛል። እና እስኪ ለመጀመር ምክንያት የሆነሽ አንቺ ምንድን ነው አነሳስሽም? እስኪ ምናልባት በትንሹ ብትነግሪኝ።
እኔና ምስ ጓደኞቼ፣ እኔ ብቻ አይደለም ይህ ተቋም የመሰረትኩት፣ ከኔ ጋር 3 ጓደኞች አሉ። 4 ሆነን ፕሪስኩል ነበረ። ፕሪስኩል ነው የጀመርነው። ፕሪስኩል የዚህ ሀገርን ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቀም ያገለግል ደግሞ በጎን ደግሞ ለምን አንሰራም አንድ አጋዥ ነገር? ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም ማለት ነው። ይህ ትምህርት ቤት ጀመረን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው
በሚል ነው። እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና ለስንት ዓመት ልጆች ነው የምታስተምሩት? የትምህርት ሂደትስ ምን ይመስላል?
የምንቀበላቸው ልጆች እድሜያቸው ከ3 ዓመት ጀምሮ ነው። ከ3 ዓመት እስከ 13 ነበረ። ዘንድሮ ደግሞ አንድ ሌላ ከ13 ዓመት የቲኔጀር እና ቴና አደልት እሚል ደግሞ ሌላ ክላስ ጀምረናል በዚህ አመትና 3 ካፍራ 8 አመት ድረስ አሁን አሉ። ከዛም በላይ እድሜ ያላችሁ ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከ3 አመት ጀምሮ ነው ግን መቀበል እንችላለን። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭል ላይ ያሉ የተለያየ ቋንቋ ደረጃቸውን ስትመዝኙ 4 የቋንቋ ክህሎት ስለሚመዘኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥ እና የመናገር ክህሎት ኖሮት መጻፍና ማንበብን ነው የሚፈልገው። ግማሹ መጻፍ ማንበብ ይችላል፣ የመረዳት አቅም የለውም። እና ሌቭሎች አሉ። ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል ይላሉ የሚሄዱ ደረጃዎች አሉ።
እንግዲህ እንደምትነግሪኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉ የማድረግ ሂደት አለው በደረጃ በደረጃና ያንን ለማድረግ የሚረዷችሁ የትምህርት መርጃዎች ሊሆን ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት?
ቋንቋ ሲባል በቃ ፊደላቶችን መቁጠር ነው የሚመስለን ብዙዎቻችን ስንመጣና ወይ መናገሩ ላይ ብቻ ትኩረት አድርገን እንመጣ እንችላለን። ግን በቋንቋ ውስጥ እንግዲህ ያስተምራል። ኢትዮጵያ ከሃይ ስኩል ከደስካ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደል? መሰረታዊ የሆነ በደንብ ውስጥ ሊቀር የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። በእኛ ሌቭል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ያለፈ አሁን ሶስተኛ አራተኛ ክፍል ደረጃ ላይ ያሉ ተማሪዎች በደንብ 3 4 አንቀጽ የሚጽፉ ስለ የስም የቃል ክፍሎች እነ ቀኔ፣ ሰምና ወርቅ ማውጣት፣ የስነ ቃል ምዕላል ተውሳከ ግስ ወይ ደግሞ ግስ መሰጣን በጣም ብዙ ነገሮችን ነው የምንዳስሰው መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይ ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ፖርሽን ይወስዱ ይሰማዋለ። ሶስተኛ አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ የምንሰጣቸዋለን። እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ፣ የወርልድ ላንጉጅ ክሬዲት ኤግዛም የሚባል የዓለም ቋንቋዎች ፈተና የሚባል አለ። በየካውንቲ ፌርፋክስ ካውንቲ፣ አሌክዛንድሪያ፣ እዚህ በሌሎችም ስቴቶች ላይ ና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግንዛቤ የለንም። የዚህ በቋንቋቸው ተፈትነው ሃይስኩል ላይ ክሬዲት ያገኙበታል። ሃይስኩል ላይ 3 ክሬዲት ማግኘት ይችላሉ። እና ይህን ፈተና ተፈትነው ቋንቋዬ ዋጋ አለው፣ ለምን አገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው። ተፈትነው ክሬዲት ያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ እንዲያደርጋቸው
አላንደኛ። እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ። ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንቺን የራስሽ የጻፍሽው መጽሐፍ ነው። ከየት ነው እነዚህን መጽሐፎች የምታሰባስባቸው? አንቺም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው?
አቦጊዳ ፐብሊሽንግ በሚል ተዋቅረናል። የተወሰኑ ሰዎች ሆነን እኔ በግሌ 2 መጽሐፎችን ግዳ ምታያቸው 2 መጽሐፎች አዘጋጅቻለሁ። አንደኛው ሌሎችን ማክበር ይሰኛል፣ ወይም ሪስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱት በሚችሉት ቋንቋና ካለው ያኗኗር ሁኔታ ጋር ስለ ባህል ነው የሚያወራው። በጣም ልጆች ወደውታል። እዚህ አሁን ትምህርት ቤት የተጠቀሙት 2ኛው መጽሐፍ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ፊደላቶችን ያለዩ ተማሪዎች ፊደላቶችን እንዲለዩበት፣ ቃላቶችን እንዲያውቁ፣ ንባብ እንዲለማመዱበት። ከዛ ውጭ ግን እዛው የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለ ኢትዮጵያ ታላላቅ ሰዎች ብዙ ነገሮችን ይጠቅሳል። ወደ 44 አይነት ርዕሶች አሉት ማለት ነው።
ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንጸባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱ ንገሪኝ፣ ምን አይነት ነገሮች ላይ ነው የምታተኩሩት?
እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ። ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞች ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በአመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል፣ የእንቁጣጣሽ አዲሱ አመት በዓል ይከበራል፣ የቡሄ በዓል ይከበራል፣ የባህል ቀን ደግሞ ካልቸር ዴይ ይከበራል። በቅርቡ ዲሴምበር 17 የዝግጅት ላይ ነን ለማክበር። እነዚህ በዓላቶች ትምህርቶች ሲከበሩ የሚያዘጋጁትም ዝግጅቱን የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለ ባህላቸው ስለ ታሪካቸው ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸው ደግሞ በራስ መተማመናቸው እንዲጨምር ስለ ራሳቸው የሚሰጡት ግምት ከፍ እንዲል ያደርጋል።
እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው? ከማንነትን፣ ታሪክን፣ ባህልን ከማወቅ አንጻር ምን አይነት ፋይዳ ይኖረዋል? እንደ ማህበረሰብን ለመገንባት
በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ዜጎች እንዲሆኑ ነው። የሚጠቅ ነገር ነው የሚነግርሽ። ከኢትዮጵያ 3 ተማሪዎች ነበሩ ኦንላይን የሚማሩ። ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። 3 ተማሪዎች ነበሩ። እና በጣም ያዘንኩት ለምንድን ያዘንኩት ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም። እና ያሳዝናል። የራሳችንን ነገር ምን ያህል አውርደነዋል ቦታ አልሰጠነውም። እና ስንወጣ ነው የራሳችንን ነገር ናፋቂ ምን ሆነው በጣም ያሳዝናል። ስለዚህ እንደ ተቋሚኛ አገር ቤት ያለውንም አስተዳደግ ልጆች አስተዳደግ ያለው ለራሳቸው የሚሰጡት እስቴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ብለን ከምናዝን የምንችለውን ነገር እናድርግ ነው አንደኛ። ኢትዮጵያዊነት ገና ነገር እንዳልባል ራሴን በሜካፕ ሸፍናለሁ ያለች ልጅ አለች። ሳይቶን ገለ ኢትዮጵያዊነት ማን አዎ ነኝ ማለት አፍራለሁ። ለምን ምንም ነገር አላውቅም ኢትዮጵያዊ ነኝ ለማለት ቋንቋውን አላውቅም፣ ባህሉን አላውቅም፣ ታሪኩን አላውቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው።
ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ ደርሳችሁ ደግሞ በድጋሚ እንደምንገናኝና እንግዳዬ እንደምትሆኝ ተስፋ አደርጋለሁ። ለዛሬው እግዚአብሔር ይስጥልኝ፣ በጣም ነው የምናመሰግነው።
እንግዳ አድርገሽ ስለጋበዝሽኝ በጣም ነው የማመሰግነው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ዛሬ በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። እንዲህ ባለው በዓል ሰሞን በተለይ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ህጻናትና ታዳጊዎች ከባህልና ማንነታቸው ጋር እንዲቀራረቡ ከሚሰሩት መካከል በማህበረ ቅዱሳን የሰሜን አሜሪካ ማዕከል አንዱ ነው። ማዕከሉ ከዓመታት ለተሻገረ ጊዜ ባዘቦት ወቅት ጭምር ትውልድ ኢትዮጵያኑ በቋንቋ፣ በታሪክ፣ በስነ ምግባር ረገድ በቂ ዕውቀት እንዲያገኙ ሲያስችል ቆይቷል። ስለማከሉ እንቅስቃሴ በመጠኑ ያስቃኝን ዘንድ ለምሽቱ ሁለት እንግዶችን ጋብዣለሁ። እንግዶቼ በማከሉ የተተኪ ትውልድ መርሃ ግብር አስተባባሪዎች መካከል የሆኑት ዶክተር ህልምነህ ስንሸውና ወይዘሮ ህይወት ዘውዴ ናቸው። አስቀድመው ዶክተር ህልምነህ በተተኪ ትውልድ ላይ ያነጣጠረው መርሃ ግብር መነሻውና ዓላማው ምን እንደሆነ ይነግሩናል።
እግዚአብሔር ይስጥልን። እንግዲህ ያው ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ፌዝ ማደራጃ መምሪያ ስር ተቋቁሞ ድጋፍ እያደረገ ያለ የአገልግሎት ማህበር ነው። እንግዲህ አገልግሎቱ ላለፉት 30 ዓመታት በላይ እየሰጠ ያለ ማህበር ነው። ከዛ ከምስረታው ጊዜ ጀምሮ የማህበረሰብ አገልግሎት በተለይ ተተኪ ትውልድ ላይ ከፍተኛ ትኩረት ሰጥቶ የሚያገለግል ነው። ስርዓተ ትምህርቶቹን እያጠናከረ እያሰፋፋ ከከፍተኛ ትምህርት ተቋማት ጎን ለጎን ደግሞ ከህጻናት ጀምሮ ስርዓተ ትምህርት ቀርጾ ትምህርት በመስጠት ላይ ይገኛል። ምናልባት ኢትዮጵያ እንደሚታወቀው የአቡነ ጎርጎሪዎስ ትምህርት ቤቶች መስርቶ በተለያዩ ትልልቅ ከተሞች ሰፊ ትምህርት እየሰጠ መደበኛ ትምህርትም የሃይማኖት ትምህርትም እንደዚሁም የስነ ምግባር ትምህርት በሰፊ እየሰጠ ነው ያለው ማለት ነው። እና የአሜሪካም ያለው አገልግሎት ከዛ ጋር የተቀናጀ የተያያዘ ስለሆነ 25 ዓመት በላይ አገልግሎት ሰጥቷል። ቤተክርስቲያን እየደገፈ ምዕመናን እያገለገለ ይገኛል። እና ከዚህ ውስጥ እንግዲህ ልጆቻችን ላይ ከ4 ዓመት እድሜያቸው ጀምሮ እስከ 18 ዓመት ከዛ ደግሞ ወደ ኮሌጅ በሚሄዱበት ከፋፍሎ ስርዓተ ትምህርት ቀርጸው ትምህርት እየሰጠ ነው። እዚህ በአሜሪካ በውጭ ዓለም ያለው ክስተት ደግሞ ሰፊ ነው። ልጆቻችን የሚያገኟቸው ፈተናዎችም ደግሞ የተወሳሰቡና ከባድ ናቸው። ትልቅ ዝግጅት ያስፈልገዋል። ያንን ግንዛቤ ውስጥ በማስገባት ስርዓተ ትምህርት ቀርጾ ትምህርት እየሰጠ ይገኛል። በአቡነ ጎርጎሪዎስ በቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎሪዎስ 2ኛ ስም የተመሰረቱ ትምህርት ቤቶችን መስርቶ ትምህርት እየሰጠ ይገኛል ማለት ነው።
እንግዲህ ባለፉት ዓመታት በተለይ በዚህ በሰሜን አሜሪካ በርካታ ስራዎችን ስትሰሩ መቆየታችሁ ይነገራል። በተለይ ህጻናትና ወጣቶች ታሪካቸውና ማንነታቸውን እንዲያውቁ በማድረግ ረገድ የተለያዩ እንቅስቃሴዎችን ስታደርጉ እንደነበረም ተሰምቷል። ከነዚህ መካከለ ላብነት መጥቃቀስ ቢቻል በምን በምን ጉዳዮች ላይ ተንቀሳቀሳችሁ እንዴትስ ትምርቱንና ማስገንዘቢያውን ሰጣችሁ የሚለውን በተመለከተ ደግሞ ህይወት የተወሰነ ማብራሪያ በስተችን
እሺ አፍታሞ አሁን ዶክተር ሄይመነህ እንደገለጸው የማብራራችን አገልግሎት ተተኪተው ለደውን ዘመኑን የሚያጭ ዜጋ አድርጎ የማፍራት ነው። ለምሳሌ በእኛ ክፍል ስር የግቢ ጉባኤ አገልግሎት ለአራት አመት ዩኒቨርሲቲ በሚገቡበት ወንድሞ ከፍተኛ ትምህርት ቆይታቸው የቤተክርስቲያን ትምህርትን በቋንቋ ዘርፍ ደግሞ ግዕዝን በስነ ምግባር በቅዱሳን ህይወት ዙሪያ የተለያዩ ትምህርቶች ይሰጣሉ። ከዛ ባሻገር ደግሞ ተማሪዎቹ በዩኒቨርሲቲ ውስጥ የስቱደንት ክለብ እንዲያቋቁሙና እርስ በርሳቸው ታሪካቸውን፣ ባህላቸውን፣ ትውፊታቸውን እንዲያውቁ በሚያጋጥሙ ቻሌንጆች እርስ በርሳቸው እየተደጋገፉ እንዲወጡ የሚያደርግ ፕላትፎርም ነው እየተዘጋጀው። ለህፃናትና ለአዳጊያን ደግሞ የተለያየ የቴሌቪዥን ፕሮግራሞች ይዘጋጃሉ። በዓላትን መሰረት በማድረግ ለምሳሌ በአብይ ጾም ውስጥ ዘንድሮ ደግሞ ለገናም የተዘጋጁ የአድዋ በዓል ጊዜ እንደዛ በማድረግ ያው ታሪካቸውን እነሱ ከሚማሩት ባሻገር ደግሞ ዓለም አቀፉን ህፃናትና ታዳጊዎች ጋር የትምህርት እንዲደርስ የማድረግ ስራዎች ተሰርተዋል። በመሰራት ላይ ነው የሚገኙት። ከዛ ባሻገር ደግሞ የጉዞ መርሃ ግብሮች አሉ። ኢትዮጵያም እንደሚደረገው ሀገረ ሕይወት የሚባል በዓመት አንድ ጊዜ የሚደረግ ትልቅ መርሃ ግብር አለ። በገዳማት አካባቢያችን በሚገኙ ገዳማት ውስጥ እነዚህ ህፃናትም ወላጆችም አንድ ላይ በመሄድ ውይይቶችን በማድረግ ገዳማቱን በመጎብኘት የቅዱሳንን በረከትና ረድኤት እንዲሳተፉ በማድረግ ትልቅ ስራ መስራት ላይ ይገኛል። ከዛ በተጨማሪ ደግሞ ከአጥቢያ አብያተ ክርስቲያናት ጋር በሰንበት ትምህርት ቤት ውስጥ ስርዓተ ትምህርትን በመቅረጽ የመምህራን ስልጠናን በማዘጋጀት የተለያዩ ስራዎችን ይሰራል። እነዚህንና መሰል ስራዎችን በመስራት ያው ህፃናትን፣ አዳጊያንን፣ ወጣቶችን ከሚማሩት ዓለማዊ ትምህርት ባሻገር በመንፈሳዊ ትምህርታቸው እንዲሁ ጎልብተው በሁለት ወገን የተሳለ ሰይፍ ለማውጣት ነው እንግዲህ በመሰራት ላይ ያለው ማለት ነው።
እነዚህን ሁሉ ስራዎች የምታከናውኑት ከኢትዮጵያ ብዙ ርቃ በምትገኘው ዩናይትድ ስቴትስ ውስጥ እንደሆነ ይታወቃል። የቋንቋና የባህል ልዩነት አለ። እዚህ ደግሞ በህይወት ለመቆየትም ሌሎች ስራዎችን መስራት ስራቱን ማቻቻል ግድ ይላል። ይህንን ስራ በምትከውኑበት ጊዜ የገጠሟችሁ ተግዳሮቶች ምን ነበሩ? በምን መልኩ ውስጥ ተወጣችኋቸው? በሁለቱ ሀገራት መካከል ካሉ ዘርፈ ብዙ ልዩነቶች ጋራ በተገናኘ ዶክተር ህልምነህ ወደ አንተ ልመለስ።
እሺ፣ እግዚአብሔር ይስጥልኝ። እንግዲህ ጥሩ ጥያቄ ነው። እንዳልከው እንግዲህ በዚህ ሀገር ያው በየትኛውም ቦታም ቢሆን ብዙ ጊዜም ጉልበትን እውቀትን የሚሻሙ ነገሮች አሉ። ተግዳሮቶቻችን ብዙ ናቸው። ዞሮ ዞሮ ግን ፈተናዎቹ ቢኖሩም የልጆቻችን ጉዳይ በቀላሉ የሚታይ ስላልሆነ ልጆቻችን ከሚገጥማቸው ፈተናና ህይወት አንጻር ትኩረት ሰጥተን በተቻለ አቅም እየተሰራ ነው። የሰው ኃይል ክፍተቶች አሉብን። በሰው ኃይል ክፍተት ለመሙላት በጎ ፈቃደኛ ወላጆች፣ የሰንበት ፊት ወጣቶች፣ አባቶች፣ ካህናት እየተሳተፉበት ነው እየተሰራ ያለው። ከዚህም በላይ የመጽሐፍት ክፍተት አለ። እንደምታውቀው የቋንቋ ክፍተቶች አሉብን። በብዙዎች የቤተክርስቲያን መጽሐፍት ለልጆች የተዘጋጁ መጽሐፍት በአማርኛ ቋንቋ ወይም በግዕዝ ወይም በሌላ ቋንቋ የተዘጋጁ ናቸው እና እነሱም በእንግሊዝኛ አዘጋጅቶ ወደ ለልጆች በሚሆን መልኩ ማቅረብ ከፍተኛ ተግዳሮት ነው። ቢሆንም ግን በእግዚአብሔር ፈቃድና እርዳታ እየተሰሩ ነው ያሉ። የባህልና የቋንቋ ልዩነቶች አሉ። በተለይ በዚህ ዘመን ልጆቻችን የሚገጥሟቸውን ተግዳሮቶች ወይም ፈተናዎች፣ የህይወት ፈተናዎች ተረድቶ ያን በሚመጥን መልኩ መዘጋጀትና ስርዓተ ትምህርት ቀርጾ ለልጆች ማድረስ ከፍተኛ ተግዳሮት ነው በአሁኑ ሰዓት። ምክንያቱም ወላጆችም መምህራንም እነዛን ፈተናዎች ለመረዳት ጊዜ የሚጠይቅ ስለሆነ፣ ትምህርት የሚጠይቅ ስለሆነ፣ ስልጠና የሚጠይቅ ስለሆነ ማለት ነው። ያም ቢሆን ግን እነዚህን ሁሉ ለመፍታት ማህርሳን እዚህ ለመምህራን በተለይ ወላጆች ትምህርት ቤቶች ላይ ለሚያገለግሉ መምህራን እንደዚህ በእንግሊዝኛ ቋንቋ ከትምህርት መስጠት ለሚችሉ መምህራን ያገለግል ዘንድ የስልጠና ማዕከል መስርቷል። በዛ ስልጠና ማዕከል እገዛ እንደዚህ አገልግሎት ላይ የሚሰማሩ አገልጋዮችን የማፍራት ስራ ጥረት እያደረገ ቅድም እንደተባለው ወጣቶች ላይ የምንሰራውን ስራ ከህፃናቱ ጀምረን በአሁኑ ሰዓት ቢያንስ በ11 የአሜሪካ ግዛቶች በአብዛኛው ኢትዮጵያውያን በሚኖርባቸው ግዛቶች በ16 ትምህርት ቤቶች የአቡነ ጎርጎሪዎስ ሁለተኛ ትምህርት ቤቶች መስርተን ስርዓተ ትምህርት ቀርጸን በቋንቋ ጥበብ በተለይ በአማርኛ እና በግዕዝ የአብነት ትምህርት ሲወርድ ሲዋረድ የመጣውን ጥንታዊውን ትምህርት እንዲማሩ ልጆቻችን ዜማውን እንዲያውቁ ንባቡን እንዲያውቁ የማድረግ ስራ እየተሰራ ነው።
እንግዲህ ማህበራችሁ መሰረቱ ሃይማኖታዊ ቢሆንም ስራዎቻችሁ ግን በአብዛኛው ማህበረሰብ አቀፍና እዚህም የሚኖረውን ትውልድ ኢትዮጵያዊ በእጅጉ የሚጠቅሙ እንደሆነ ይነገራል። እስካሁን ድረስ ከሰራችኋቸው ስራዎች አንጻር እዚህ የሚኖረው ትውልድ ኢትዮጵያዊ በእናንተ ስራ በእናንተ እንቅስቃሴ ላይ ምን አስተያየት አለው? አሁን ካላችሁበት ደረጃ ከፍ እንድትሉ ያላችሁ ሚና የበለጠ እንዲጎለብትስ ምን አይነት ድጋፍና እገዛ ነው ሊያደርግ የሚችለው የሚለውን ደግሞ ህይወት ሐሳብሽን ብታጋሪን።
በኢትዮጵያ በገጠራማው አካባቢ ሰው በማይደርስባቸው አካባቢዎች ትልቅ ስራዎች ናቸው የሚሰሩት እና ለዛ በአሜሪካ ማዕከል በተለይ ህዝበ ክርስቲያኑን በማሳተፍ የማህበሩን አባላት የተለያዩ ባጥሪያ ደረጃ የተለያዩ ፕሮጀክቶችን በማድረግ መቅረጽ የገንዘብ እርዳታ ይደረጋል። የገንዘብ ድጋፍ ማለት የገቢ ማሰባሰቦች ይደረጉና ወደ ኢትዮጵያ ትልልቅ ስራዎች እንዲሰሩ ይደረጋል። በዛ ዘርፍ ላይ እዚህ ሀገር የሚኖሩ ሰዎች ትልቅ ድጋፍ በማድረግ ላይ ነው የሚገኙት። በእውነት ይህን ልትል በመጠቀም ትልቅ ምስጋና ማድረስ ነው የምንፈልገው ማህበራችን ስም። ከዚህ የበለጠ ግን ምን ማገዝ ያስፈልጋል የሚለው በዋናነት ይህ ስራ እንደተጠበቀ ሆኖ በተለይ በተተኪ ትውልዱ በህፃናት ባዳጊያን በወጣቶች ዘርፍ ትልቅ ስራዎች መስራት ያስፈልጋል። አሁን ቅድም አንተ እንደጠቆምከው ብዙ ተግዳሮቶች አሉ። ልጆችን ወደ እግዚአብሔር ማምጣት፣ ቃል እግዚአብሔርን በማስተማር በቤተክርስቲያን ቆይታቸውን በማጽናት ረገድ ትልቅ ስራዎች መሰራት አለባቸው። ከአጥቢያ ቤተክርስቲያናት ጀምሮ ወላጆችን አሁን የወላጆች የውይይት መድረክ እናዘጋጃለን። የልጆቹን ችግር አዌርነስ ለመፍጠር ማለት ነው። ልጆቹ ቴስቲሞኒ የራሳቸውን ችግር እንዲናገሩ በማድረግ ወላጆች ደግሞ እንዲረዱ በማድረግ እና እዛ ላይ ያለውን አገልግሎት በጣም በስፋት የማጠናከር ስራ መስራት ይኖርብናል።
በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። በምን መልኩ ነው የምታሳልፉት? የመጪ ዘመን እቅዶቻችሁስ ምንድን ናቸው ስለሚለው ደግሞ ጥቂት ንገሩኝ።
እሺ፣ እግዚአብሔር ስጥልኝ። ቅድም እንዳልኩት ያው እኛ አሁን በአቡነ ጎርጎሪዎስ ትምህርት ቤቶች በተለይ የቤተ ክርስቲያን ሃይማኖታዊ በዓላት፣ አበይት በዓላት እንደዚህ አይነት እንደ በአመልደፍ አይነት በዓላትን በተመለከተ ልጆች ቅድመ በዓል ትምህርት ያገኛሉ እና ከትምህርቱ በኋላ ደግሞ በቤተሰብ ከቤተሰብ ጋር በቤተ ክርስቲያን ከምዕመናን ጋር አብረው እንደየ ድሜያቸው እንዲሳተፉ ይደረጋል። ያው እኛም እንግዲህ በትምህርት ቤት ውስጥና ያስተምሩም አብረው በትምህርት ቤት የሚደረገውን በትምህርት ቤት ያደርጋሉ። በአጥቢያ ቤተክርስቲያን ደግሞ እንግዲህ ነገ እንደ ማንኛውም የቤተክርስቲያናችን ስርዓት በቅዳሴ አገልግሎት በመሳተፍ ልጆቻችን ያሳልፋሉ ማለት ነው እና ይሄ በትምህርት የሚያገኙትን በተግባር ደግሞ የሚያውሉበት ምድል የሚያገኙበት ነው። ያንን እንግዲህ በተሻለ በመረዳት ተሳታፊ እንዲሆኑ ያደርጋል ማለት ነው።
በዓል እንደመሆኑ መጠን የምታስተላልፉት እንኳን አደረሳችሁ መልእክት ካለ እንዲሁም ደግሞ የሚያዳምጡ የተለያዩ ህጻናትና ወጣቶች እንደመኖራቸው እንዲህ በዓል ሲከበር ሊያዳብሩትና ሊያጎሉስ የሚፈለገው ነገርም ካለ ጠቆም አድርጋችሁ ውይይታችን ብናጠናቀቅ ደስ ይለኛል። ህይወት ከአንቺ ልጀምር።
ያው በመጨረሻ የምለው ያው በበዓላት ላይ በተለይ በአሜሪካ ሀገር የምንኖር ልጆቻችንም የአሁኑ በእርግጥ ቅዳሜ ቀን ነው የሚውለው፣ ግን በትምህርት ቀን ላይ ወይ ደግሞ በስራ ቀን ላይ በሚወጡበት ጊዜ በአብዛኛው በአቡነ ቆርቆሪዎስ በሰንበት ቤትም ያሉ ተማሪዎችን በአካባቢያችን የሚገኙትን እንጂ የምናደርገው በባዕድ ቀን የመሻ ድርስን በማስለበት ትምህርት ቤታቸው እንዲሄዱ እዛ ጥያቄ በሚነሳበት ሰዓት ስለ በዓላት፣ ስለ ሃይማኖታቸው፣ ስለ ታሪካቸው እንዲናገሩ የማድረግ እድል እንዲፈጠር ነው የምናደርገው ማለት ነው። እና ይሄ በሁሉም ዘንድ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ትልቅ አጋጣሚ ነው ታሪካችንን እና ትውፊታችንን ከማስተዋወቅ አንጻር ማለት ነው። ከዛ በተጨማሪ ያው በበዓል ጊዜ ልምዳችንም ባህላችንም ከቤተሰብ ጋር አንድ ላይ ሆኖ የባህል ምግብን ሰርቶ ፍቅርን አንድነትን የማሳየት ማለት ነው። እና ያው ልጆቹ ባህላቸውን የሚያውቁ ከሆነ ለብቻ ተለይቶ የዚህን ዓለም ነው በሶሻል ሚዲያ ላይ በጣም የመወሰድ እንትን አለ እና ልጆች ከዛ ወጣ ብለው ባህሉን እንዲያውቁ በፍቅር ልጆቹን ትሪት አድርጎ ያንን ኢንቫይሮንመንት እንዲያዩ እንዲላመዱ ማድረግ ወደ ቤተክርስቲያናት በመሀሊቱ አብረው እንዲያድሩ ከካህናት ጋር ዜማውን እንዲማሩ እንዲያውቁ በቅዳሴውም ላይ እንዲሳተፉ በቅዱስ ቁርባንም ደግሞ እንዲሳተፉ የማድረግ ስራ ያው የኛ የቤተሰቦች ኃላፊነት ነው ማለት። ከዛ ውጪ ያው እንኳን አደረሳችሁ መልእክቴን እድሉን በመጠቀም በኢትዮጵያ ለሚገኙ ቤተሰቦቼ በዛ ላሉ ቤተክርስቲያን ለሚገኙ በክርስቲያን በሙሉ በአገልግሎት ላሉ እህት ወንድሞቼ ሁሉ ለማንኛውም ዜጋ ለሁሉ እንኳን አደረሳችሁ እላለሁ። እግዚአብሔር አክብርልኝ። አሰም
ዶክተር ህልሜነህ
ልደቱ የፍቅር በዓል ነው። ፍቅሩን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የገለጸበት በዓል ነው። የተወለደው በሌሊት ነው። እኛም እንግዲህ በሌሊት ነው የምናከብረው። ያንን ልጆቻችን ከወላጆች ነው የሚማሩት እና ወላጆቻችን ልጆችን አሳስቦ ቢደክሙም እንኳን ወስዶ እንደተባለው ከቅዳሴው ከማህሌቱ እንዲሳተፉ በአይናቸው እንዲያዩ በጆሯቸው እንዲሰሙ ጣኑን በረከታቸው ይደርብንና አቡነ ጎርጎሪዎስ ሁለተኛ የሰጡት ትምህርት ይሄን ነው። ወላጆች ልጆችን ይገባቸዋል አይገባቸውም፣ ይደክማቸዋል አይደክማቸውም ሳይሆን ለበጎ ነገር አመቻችቶ መውሰድ ነው እና አንድ ቤተክርስቲያን እንደዚህ በዓላት ሲመጡ በጎ ነገር ልጆች የሚያገኙበት እድል ስለሆነ ይደክማቸዋል አይደክማቸውም ሳንል ተግተን በቤተክርስቲያን በሚደረገው በቤተክርስቲያን በቤተሰብ በሚደረገው በቤተሰብ አድርገን ልጆቻችን በጎ ነገርን እንዲያገኙ እንድናደርግ ነው ማስተላልፈው መልእክት። ከዛ በተረፈ በዓሉ ብርሃነ ልደቱ ለሁላችንም መልካም በዓል ይሆንልን እላለሁ። እግዚአብሔር ይስጥልን።
እኛም በዚህ ጉዳይ አመሰግናለን ሁለታችሁም። የማህበረ ቅዱሳን የሰሜን አሜሪካ ማዕከል በተተኪው ትውልድ ዙሪያ እያደረጋቸው ስላሉ ዘርፈ ብዙ እንቅስቃሴዎች በወፍ በረር ስላስቃኛችሁን፣ ይህን የመሰለ ማብራሪያ ስለሰጣችሁን ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ።
አሜን። አመሰግናለሁ።
መልካም በዓል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በነገራችን ላይ ቀደም ብለን ያሰማናችሁ ውይይት ረዘም ያለ ክፍል በዌብሳይታችን ላይ ይቀመጣል። በዚያ እንድታዳምጡት እንጋብዛለን። አብሬያችሁ የቆየሁት በመስተንግዶ ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ደግሞ ንጉሱ ታምሬ አብሮኝ ነበረ። መልካም ሳምንት፣ መልካም በዓል ይሁንላችሁ።